የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 25 2016 ዓ.ም ምረት መሰናዶ ጀመረ። ለምሽቱ ያዝናቸውን እናስተዋውቃችሁ።
The red flag for me was when he said,
"ዋን ነው ምልክት የነበረው ጣላቴ ነሽ ማለት ሲጀምር ነው። ጣላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል።
የሰማችኋቸው ዲሲ አለሞ ተኳሽ በመባል የሚታወቀው አሸባሪ ባለቤት የነበሩትና የቤት ውስጥ የጥቃት ሰለባ ወይዘሮ ሚልድሪድ መሐመድ ነው የምሽቱ እንግዳችን አድርገናቸዋል። በተጨማሪም ኢትዮጵያ ውስጥ ከ10 በላይ በሆኑ ክልሎች የልማት ድጋፎችን የሚያደርግ ግብረሰናይ ተቋምም እናስተዋውቃችኋለን። የሙዚቃ ቃናም የምሽቱ አካል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዶ እየመራው ኤደን ገረመው አብራችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
እንደምን አምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ዩናይትድ ስቴትስ ወታደሮቿን ለገደለው የድሮን ጥቃት የአጸፋ እርምጃ መውሰድ ጀምራለች። ዩናይትድ ስቴትስ በዮርዳኖስ በሚገኘው የጦር ሰፈሯ ላይ ባለፈው እሁድ ለደረሰው ወታደሮቿን የገደለ የሰው አልባ በራሪ ወይንም ድሮን ጥቃት አጸፋ በመካከለኛው ምስራቅ የአየር ጥቃት መፈጸም ጀምራለች። የሀገሪቱ ማዕከላዊ እዝ ኃይሉ አርብ ዕለት ኢራቅና ሱሪያ ውስጥ የኢራን እስላማዊ አብዮት ጥበቃ ጓድና ተባባሪ ሚሊሺያ ቡድኖች ላይ የአየር ድብደባ መፈጸሙን አስታውቋል። የዩናይትድ ስቴትስ ወታደራዊ ኃይሎች ከ85 በላይ ኢላማዎችን የደበደቡ ሲሆን በርካታ የረጅም ርቀት ቦምብ ጣዮችን ያካተቱ አውሮፕላኖች ከዩናይትድ ስቴትስ የበረሩ ስለመሆናቸውም ተገልጿል። ለመምታት ያነጣጠርንበትን ሁሉ መተናል ሲሉ በመከላከያ ሚኒስቴር ውስጥ የአዛዦች ተቋም የስምሪት ኃላፊ የሆኑት ሌተናል ጀነራል ዳግላስ ሲምስ ተናግረዋል። የአየር ጥቃቱ በ30 ደቂቃ ውስጥ የተፈጸመ መሆኑን ገልጸው ከተደበደቡት ስፍራዎች መካከል 3ቱ ኢራቅ፣ 4ቱ ደግሞ ሶሪያ ውስጥ መሆናቸው ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጥቃቶቹ የተፈጸሙት በእርሳቸው ትዕዛዝ መሰረት መሆኑን ተናግረዋል። የኛ ምላሽ ዛሬ ተጀምሯል። እኛ በበረጥርባቸው ግዚያትና ቦታዎች ይከተላል። ዩናይትድ ስቴትስ በመካከለኛው ምስራቅም ሆነ በየትኛውም ዓለም ክፍል ግጭት አትፈልግም። ነገር ግን ሊጎዱን የሚፈልጉ ሁሉ ይሄንን ይወቁ። አንድ አሜሪካዊ ቢጎዳ ያጸፋ ምላሽ እንሰጣለን ሲሉ ባይደን በአርብ ምሽት መግለጫቸው ላይ አሳስበዋል። ይሁንና የህዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን የባይደን አስተዳደር ያጸፋ እርምጃ ለመውሰድ አንድ ሳምንት መዘገየቱን በመጥቀስ ነቀፌታ አሰምተዋል። ተጨማሪ ያጸፋ ጥቃቶች እንደሚቀጥሉ የዩናይትድ ስቴትስ ባለስልጣናት ተናግረዋል። የዩክሬን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ሐሙስ ዕለት በደቡብ ዩክሬን የረድኤት ሰራተኞች ላይ የተፈጸመውን 2 ሰዎች የገደለና ሌሎች 3 ሰዎችን ያቆሰለ ጥቃት አውግዘዋል። የስዊዘርላንድ መንግስት ያልሆነ የእርዳታ ቡድን እንደገለጸው ሐሙስ መገባደጃ ላይ ከሰራተኞቹ መካከል 2ቱ በደቡብ ምስራቅ ዩክሬን የመስክ ግምገማ ሲያካሂዱ የተፈጸመ ጥቃት ኢላማ ሆኗል። የዩክሬን ባለስልጣናት 2ቱ በከርሰን ክልል በርስላቭ ከተማ በደረሰ የድሮን ጥቃት የተገደሉ የእርዳታ ሰራተኞች የፈረንሳይ ዜጎች መሆናቸውን አስታውቀዋል። የእርዳታ ሰራተኞቹ ማንነት ግልጽ አልተደረገም። በ2ቱ የእርዳታ ሰራተኞች ሞት በእጅጉ መንፈሳቸው መረበሹን የተናገሩት ብራውን ለቤተሰቦቻቸውና ለስራ አጋሮቻቸው የመጽናኛ መልእክት አድርሰዋል። የሰብአዊ ተግባራት አስተባባሪዋ አክለውም ከአንድ ሳምንት በፊት በሳሲር ያር ከተማ እንደተፈጸመው ሁሉ የሰራተኞቹ መኪና ላይ ጥቃት መድረሱን መስማታቸው በእጅጉ እንዳስደነግጣቸው ተናግረዋል። ባለፈው ሳምንት በመስራቅ ዩክሬን በደረሰው ጥቃት አንድ የረድኤት ሰራተኛ ተጎድቷል። ዓለም አቀፍ የሰብአዊነት ሕግ በሰብአዊ ሰራተኞች ላይ የሚደርሰውን ጥቃት እንደሚከለክል የተናገሩት ብራውን የተደጋገሙት ጥሰቶች ዓለምን በእጅጉ ሊያሳስቡ እንደሚገባም አክለዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በፈረንሳይ የእርዳታ ሰራተኞች ላይ የተፈጸመው ጥቃት የፈሪዎች ጥቃትና አሳፋሪ ድርጊት ነው ሲሉ ጠርተውታል። ከካናዳ ዊገር ማህበረሰብ የተውጣጣው ቡድን ቻይናና ሌሎች ሀገራት በሀገሪቱ ምርጫ ጣልቃ እየገቡ ነው የሚለውን ወንጀላ ከሚመረምረው ኮሚሽን ራሱን እንዳገለለ ተሰምቷል። የመጀመሪያው ዙር ችሎት አርብ ሲጠናቀቅ የመብት ተሟጋቹ መርሃ ግብር ከኮሚሽኑ መውጣቱን አስታውቋል። ቡድኑ ራሱን ያገለለው ከቻይና ጋር ንክኪ ያላቸው የተባሉ ሁለት ፖለቲከኞች በግምገማው አካል ውስጥ ሙሉ ቦታ ተሰጥቷቸዋል በሚል ስጋት መሆኑን አስታውቋል። በእንግሊዝኛ ምጻሩ URAP በመባል የሚታወቀው ድርጅቱ የማንም ፓርቲ ወካይ ያልሆኑት የህዝብ እንደራሴ ሃንዶንግና የማርካም ኦንታሪዮ ምክትል ከንቲባ ሚካኤል ቻንን ከሰዋል። ሁለቱ እንደራሴዎች ከቻይና ጋር ግንኙነት አላቸው መባሉን በተደጋጋሚ አልተቀበሉትም። በስተመጨረሻም ስፖርት። በታላቁ የአፍሪካ ሀገራት ዋንጫ የሩብ ፍጻሜ ጨዋታዎች ናይጄሪያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጋጣሚዎቻቸውን በመርታት ለግማሽ ፍጻሜው ደረጃ ማለፋቸውን አረጋግጠዋል። ትናንት አመሻሹን በፌሊክስ ሆፊያት ቦይገኔ ስታዲየም ቀድሞ የተገናኙት የናይጄሪያና የአንጎላ ብሔራዊ ቡድኖች ነበሩ። የጣሊያኑ አታላንታ ቡድን የክንፍ ተጫዋች አዲሞላ ሉክማን በ41ኛው ደቂቃ በግራ መስመር በኩል ከሞሶስ ሳይመን የተሻገረለትን ኳስ በግሩም ሁኔታ ከመረብ በማገናኘት የሃያል ንስሮችን ቡድን የድል ጉዞ አራዝመዋል። ተደጋጋሚ ያልሰመሩ የግብ ሙከራዎችን ያከታተለው የአንጎላ ብሔራዊ ቡድን ከውድድሩ ውጭ ሆኗል። በመቀጠል በኤቢምፒ ስታዲየም የተገናኙት ዲሞክራቲክ ሪፐብሊክ ኮንጎና ጊኒ ነበሩ። የጊኒ ብሔራዊ ቡድን ያገኘውን የፍጹም ቅጣት ምት እድል ተጠቅሞ መሐመድ ባዮ በ21ኛው ደቂቃ ቀዳሚ ጎል ማስቆጠር ችሏል። የጊኒ ደጋፊዎች የደስታ ቆይታ ግን ለ6 ደቂቃዎች ብቻ የዘለቀ ነበር። በ27ኛው ደቂቃ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በቻንስል ፔምባ ማንጉሉ አማካኝነት አቻ የሆነችበትን ግብ አስቆጥራለች። በ65ኛው ደቂቃ ያገኘውን የፍጹም ቅጣት ምት እድል በዮሐን ዊሳ አማካኝነት ወደ ግብ የቀየረው የዲአር ኮንጎ ቡድን አርዘር ማስኩ በ82ኛው ደቂቃ ከርቀት ባስቆጠራት ግሩም ግብ በጊኒ መረብ ላይ ያሳረፋቸውን ግቦች ቁጥር ወደ 3 አሳድገው ጨዋታውን በድል አጠናቀዋል። የሩብ ፍጻሜ ጨዋታዎች ዛሬ ምሽት የሚቀጥሉ ሲሆን ማሊ ከአዘጋጇ ሀገር ኮትዲቯር፣ ኬቨርዲ ከደቡብ አፍሪካ ጋር ይፋለማሉ። አድማጮቻችን ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ቅዳሜ ምሽት ስርጭት ጋር አብራችሁ
በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 25 2016 ዓ.ም የቅዳሜ ምሽት መሰናዶ ይቀጥላል። ኤደን ገረመው የምሽቱን ዝግጅቶች እየመራው አብራችሁ ቆየሉት። ዋና አዘጋጇ ጽዮን ግርማናት ብርሃን ኃይሉ ስርጭቱን እያቀናበረችልን ነው። ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እንጋብዛለን። ለምሽቱ ቀዳሜ ወዳደረግነው ዘገባ እንሻገር። ከ20 ዓመታት በፊት ጆን አለን ሙሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲ እና አካባቢው የሚኖሩ ሰዎች ላይ አነጣጥሮ በመተኮስ 10 ሰዎችን ሲገድል 3 ሰዎችን ክፉኛ አቁስሎ ነበር። ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዶ ነበር። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ወይዘሮ ሚልድሪድ ሙሐመድ ግን የባሏ ስሜታዊና አይምሮዊ ጥቃት ከዚያ በላይ አብሯት መኖሩን ትናገራለች። ባሏ ሊገድላት እንደሚፈልግ አውቃ እርዳታ ብትጠይቅም በሰዓቱ ጆሮ የሚሰጣት ግን አልነበረም። በተባበሩት መንግስታት ድርጅት መረጃ መሰረት ከሶስት ሴቶች አንዷ ቢያንስ በህይወት ዘመኗ አንድ ጊዜ እንደ ወይዘሮ ሚልድሬድ ሙሐመድ የቤት ውስጥ ጥቃት ሰለባ ትሆናለች። አሁን ለሴቶች መብት በመሟገት የምትታወቀው ወይዘሮ ሚልድሬድ ጋር ቆይታ ያደረገችው ስምኝሽ ቆየ የቤት ውስጥ ጥቃት የደረሰባቸው ሴቶች ስለሚደርስባቸው ተጽዕኖና ከጉዳቱ ማገገም የሚችሉበትን መንገድ በተመለከተ አነጋግራታለች። ወደ ቆይታው እንልፋለን።
ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
I am Mildred Muhammad. I was married to John.
ሚልድሪድ ሙሐመድ ባላለው አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን ሙሐመድ ሚስት ነበርኩ። 12
አመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አለሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚመልስ ብቻ ይመልስልኛል። ስራውንም ማቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ሲዲያን መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ።
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
And he changed their names so I wouldn't be able to find them.
ልጆቼ በዛን ጊዜ የሰባት የስምንትና የአስር አመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ውድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And then after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቀሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that.
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሹ?
I refused to walk around
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንድሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረው ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱ ድረስ ይፈትሹ። በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፎስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፎስ ነው።
አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ ይረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
A lot of women they struggle with self guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነት የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do, so this is the relationship of the couple.
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አታይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺ መቆ ጥፋት አለብሽ፣ የተሻለ ሰው መምረጥ ትችይ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዥ የመሳሰሉትን ይልሻል። እውነታው ግን ደግሞ እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢ ባል እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
He was executed in 2009 for one.
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አይሽ ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነታው ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴስ ከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር፣ ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞ ተኳሽ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ኢትዮጵያውያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው እንግሊዘኛ ቋንቋቸውና የኮምፒውተር ክህሎታቸውን እንዲያዳብሩ ጠያቂና ችግር ፈቺ የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙሪያ የተሰባሰቡ ኢትዮጵያውያንና ትውልድ ኢትዮጵያውያን በጎ ፈቃደኞችን በአስር ክልሎች ውስጥ ከሚገኙት ትምህርት ቤቶችና የተቋሙ ማዕከላት ጋር በማቆራኘት ስልጠናዎችን እየሰጠ ነው። የተቋሙ መስራቾች በዩናይትድ ስቴትስ ብሔራዊ ኤሮኖቲክስና የጠፈር ምርምር ድርጅት ናሳ ተመራማሪ የሆኑት ዶክተር ብርሃኑ ቦልቻና ባለቤታቸው የስነ ህይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞንን እንዲሁም አንዲት በጎ ፈቃደኛና የመርሃ ግብሩን ተሳታፊ አነጋግሬ ያሰናዳሁት ዘገባ ተከታዩ ነው። በጎርጎሮሳውያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቦልቻና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው።
ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሽው ሀገር ይመርዳት የሚል ህልም አለው እና እኛ ምንድን ይዛየን ከነዚህ ብዙ ሰዎች አሉ ከኛ ውጪ ሀገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ትራንስፎርመር መፍጠር አለብን መንገድ መፍጠር አለብን ብዙ ሰው በጣም ቢዚ ነው እንዳሹ ላይፍስታይል በጣም ቢዚ ነው በስራው ላይ በራሱ ፐርሰናል ላይፍ ምሽዎች ይኖራል ተለያየ ነገር ይኖራል ግን በጣም ፕሮፌሽናል ወርልድ ላይ ያሉት ያንን knowledge transfer ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ እና ያንን የሚያረጉበትን መንገድ እኛ ብንፈጥር እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎች ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎች ናቸው የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ አዲስ ኢኖቬሽን አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው በማለት ወጣቱ ላይ ተኮረ ነው የሚመጣው ጀኔሬሽን ላይ የተኮረ ነው።
ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የህዋ ሳይንስ ተመራማሪው ዶክተር ብርሃኑ ቡልቻ ለተቋሙ መመስረት ሀገራቸው ይጣለችባቸውን እዳ በምክንያትነት ያነሳሉ።
ብራይተርጀነሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋናው አላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። ስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን የገበሬውን ያርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይት ጀነሬሽን የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻችን ችግር ቀራፊ የተሻለች ኢትዮጵያ አጥቂውም አሻጋሪ እንዲሆኑ ነው የብራይት ጀነሬሽን ዋና አላማ።
ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል።
ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ተግባር ይጠቅመኛል ብሎ ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ነው ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከ90% ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቨል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለኛ ትልቅ ቻሌንጅ ነው ተማሪዎችን አንድ ኤሴይ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላይቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው።
ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ።
ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀነሬሽን ሰከንድ ጀነሬሽን ብቻ ሀገር ተምሮ ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዲያስፖራ ከተለያየ አገር ኢንክሉዲንግ Australia, የተለያዩ ሀገሮች Europe, United States, South Korea in fact as well and as you will know the diaspora በተለያየ ሀገር ያሉ ሲላይ መሳተፋቸው እዚያቸውን ሰውተው ግን ስኬታማ የሆነ ማይታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማይታቸው አንተ ልክ ነገር ነው ይሄን ማስፈከ ከተማሪዎቹ ወጭ
የስራንዲ አክፍል ተማሪ ሆኖ አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩ ትውልድ ስልጣና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው።
እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱ ነው አንኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ የተሰጠን የነበረው እና የመጀመሪያውና ዋንኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር እንግሊዘኛ ቋንቋ አቅም ችግር ነው። ያንን የብሩ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጻፍ በማንበብ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞቼንም በጣም ረድቶናል። የኢሲዎችም እንጽፍ ነበር ፕሬዘንትም እናደርግ ነበር። እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም ገዛና እኛም ደግሞ ፍላጎቱ እንዲያድርብን አድርገውናል።
የቴክሳስ ግዛት የዳላስ ዋሪ ሆነችው የቴክኖሎጂ ባለሙያዋ ትግስት ገብረህይወት ብሩ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት።
እኔ ኦልድ በፊት አለቆች አሉ ሊደሮች እና ያሁኑ ሊደሮች ምንድነው የምትወዱት ምንድነው የማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆነ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ቢየን የተነሳሁት ሰው እነሱ እንደነሱ ለመሆን መልፋት አለባቸው በማለት ነበር ፔንሽናቸውን ያስፈቴ ነበርና የሚሰሩት ስፖንጅ ታቂያለሽ በጣም ኢትዮጵያ ተስፋ አላት ቢየ በጣም ያስተዋልኩትና ምን ያህል ስፖንጅ እንደሆኑ በሶስት ዶርስ እንደዚህ የሰማይና ምድር አይነት ለውጥ ታያለሽ።
መስቴት ኮርቦኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩ ትውልድ በንጽህና ግብርና ውሃ የጾታ እኩልነትና ተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ጠቅሳሉ።
ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ ቢፈለፍሉት በጣም ትራዲሽናል በሆነ ነው ፍጥነቱ ጥሩ አይደለም ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለምና አንድ ሰው ቁጭ ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንን ግብርና መናርስበት መሳሪያ ለ2000 ዓመት ተለውጦ አያውቅም። እሱም በ8 ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ። ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ዴቨሎፕድ ሆነዋል። ለምሳሌ የሄልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ነገሮች ብቻሳችን ወደ 35 የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይ ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል።
በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረገብና ስብዕና ደጋፊ የሆኑ አፈታሪኮችና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘ ይናገራሉ።
ብልህ የሚባል መጽሐፍ ነው በዚያ አመት ያሳተም ነው። ብልህ ማለት በእንግሊዝኛ ዋይዝ ማለት ነው ወይም ዊዝደም እውቀት ላይ የተያዘ ነው እና ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው እና በምንድን ነው ማድረግ የፈለግነው እኛ በብራይተር ጀነሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ እና ካፓብሊቲነት የሚመጡ ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራሊቲ ስለ ተግባር ስለ ብዙ ነገር ሞራሊቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ ማለትም የአንድ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደኛ አምጥተው ከዛ ደግሞ እኛም የብራይተር ጀነሬሽን አስተማሪዎች ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው።
ብሩህ ትውልድ የጎርጎሮሳውያኑ 2023 ሲጠናቀቅ ባወጣ ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከአለም ዙሪያ የተውጣጡና የተመዘገቡ 102 በጎ ፈቃደኛ ኢትዮጵያውያን ጋር አብሮ እንደሚሰራ ማስተዋል። በተጨማሪም በ10 ክልሎች ውስጥ ባሉ 35 የልማት መርሃ ግብሮች አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። አሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ከዚህ በመቀጠል ሰዓቱን የሚይዘው እንግድ ወልዴ ነው። ተወዳጅ የሙዚቃ ስራዎችን ወደ እናንተ ያደርሳል። ከሙዚቃ ቃና ጋር ተቆዩ ዘንድ በአክብሮት እጋብዛለሁ።
ከናስልኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዶልኝ ነኝ። እትቱ በረደኝ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባው ስፍስፍ ፋልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው። ዳዊት ጽጌ ይቀጥላል።
እትቱ በረደኝ እትቱ በቀን በፀሐይ
I'm gonna make it.
ዳዊት ጽጌና መስግነን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንዳለን ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ተለቆ ወደ ካሊፎርኒያ ሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜ ተሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖ ማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ።
Saturday when the manager gives me a smile, 'cause he knows that it's me they've been coming to see, to forget about life for a while.
በሙዚቃው የሚተከሱት ገጸ ባህሪያት በወቅቱ ቢል በሰራበት ቡና ቤት በሚመጡ ደንበኞችና ሰራተኞች እውነተኛ ታሪክ ላይ የተመሰረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁ የምቆየው እንግዶ ለኔ።
Birds flying high, you know how I feel. Sun in the sky, you know how I feel.
በቅድሚያ ጋያና እንግሊዛዊው ሳይ ግራንት ተጫወተው፣ ከዛም እና ኒና ሲሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምገብዛችሁ ካናዳዊው ማይክል ቡብሌ ተጫወተው ነው። Feeling good.
It's a new light for me. And I'm feeling good. I'm feeling good. Listen to me, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleep in peace when day is done, that's what I mean. And this old world is a new world, and a bold world for me. Of the pine, you know how I feel. Oh, freedom is mine, and I know how I feel. It's a new dawn, it's a new day, it's a new life. It's a new dawn, it's a new day.
Feeling good እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት አዲስ ቀን አዲስ ህይወት እናም ጥሩ ስሜት አለኝ ያለ ነበር። ካናዳዊው ማይክል ቡብሌ በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል።
ከንቅልፊ ከስከሰ
አልወድም የማኪ ኬሪ ድንቅ ስራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ። እንኳን ላካፍልህ ለኔ ማር በቃኝ።
ከንቅልፊ ከስከሰ
ማኪ ኬቢ ነበረች አርማጮች። ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክላፍ ጃን ታጅባ ያቀነቀናችሁ ለሚጋብዛችሁ
Hey girl, I can see your body moving, and it's driving me crazy. And I didn't have the slightest idea until I saw you dancing. And when you walk up on the dance floor, nobody can not ignore the way you move your body, girl. And everything's so unexpected the way you write and lift it. So you think you're gonna take it?
Fantasy, a refugee, let me back with the Fugees from a third world country. I go back like when Pac carried crates for Humpty Hump. We lead a whole club busy. Why the CIA wanna watch the Colombians and Haitians? Guilty of some musical transaction. Go vote, no more do we snap rope. Refugees run the seas cause we on our own boat.
I'm on tonight, my hips so nice, I'm starting to feel you, boy. I'm a mess, real slow. Baby, let's get this perfection.
No fighting, no fighting,
no fighting, no fighting.
Hips Don't Lie, Shakira and Wyclef Jean Nabaru. Groom dance me miyasayu bat muzikano. ትዝታና ፍቅር አረጁም ይላል ሚኒሊኮስ ናቸው የዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያድርገዋለሁ አብራችሁ ስላመሻችሁ አመሰግናለሁ ሳምንት እንደማገኛችሁ ተስፋ አድርጋለሁ እስከዛው መልካም ሳምንት ሰላም
ሙዚቃ ቃና መሰናዶች እንደተዝናናችሁና እንደተደሰታችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ ጅጋብ ስተንም እና መሰግነው የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ በማቀናበር እንዲሁም እንግድ ወልዴ በሙዚቃ ቃና አብረናችሁ ነበርን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። የዛሬን እዚህ ላይ ፈጸምን። አስተያየት እንዲሁም ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ አድርሱን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። ሰላም ጤና ይስጥልን። ደህና እደሩ።